ከአድማጮቻችን ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 11 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ይችላልዋል ቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተሽቦ ጻቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቁራርጦ የጣለ የዘመን ተሽቦ ጸጋችንን ገፎ ንጻነት አስቦ መግዛትን በሚሻ የቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀል አለንጋ ቁራርጣው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላልዋል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ንጻነትን ብሎ ህይወት በከፈለ አራያ ወሆነታ ብሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለሀገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረሙ ቀሰን ሰለት ወገነን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኒ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ባይኔ ደብዛን የማጥፋት ግብ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው አርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 11 አይናለም እኛ ቤት አንድ ሳምንት ያህል ቆይታለች። በመሃል ጉርድ ፎቶግራፍ ታምጣ ተብዬ ነበር። አንድ ቀን መሸትሸት ሲል በባምቢስ አድርገን ወራይስ ፊልድ ለፊት መታጠፊያ ላይ በነበረ አንድ ፎቶግራፍ ቤት ሄደን ተነሳች። ከሁለት ቀን በኋላ ፎቶውን ወደ በላይ አካል አስተላለፈ። አንድ ሳምንት አብራይ ስትቀመጥ በአብዛኛው የኛን ጋዜጦችና የማርክሲዝምን መጽሐፍት ስታነብ ነው የከረመችው። ቤት በማጽዳትና ወጥ በመስራትም ቤት ውስጥ ስታግዛቸው ነበር። ተነጋግረን የወሰነው ዘዴ ባይሆንም ወደኛ ቤት የሚመጡ ጎረቤቶችና እንግዶች እንዳይለዩት የቤት ሰራተኛ ለመምሰል ሙከራ ታደርግ ነበር። ቀን ቀን የቤት ልብስ ለብሳ ጸጉሯን ቆሸሽ ባለ ሻሽ ለመሸፈን ሙከራ ስታደርግ ትዝ ይለኛል። በሳምንቱ መጨረሻ ይመስለኛል በድንገት ከሌላ ሰው ጋር እንድትገናኝ ከበላይ ኮድ ተሰጠኝ። ምናልባት አዲስ አበባ እንድትወጣ ሊሆን ይችላል። አላውቅም፣ አልጠይቅም፣ የሚነግረኝም የለም። የቀጠረው ኮድ የተዘጋጀው ከምሽቱ 1 ሰዓት ተኩል አካባቢ መርካቶ 7ኛ መታጠፊያ ላይ እንድትገናኝ የሚያስችላት ነበር። 11 ሰዓት አካባቢ እቤት ገባውና ዝግጅት እንድታደርግ ነገርኳት። ገላዋን ታጥባ እህል ቢጤ ቀማመሰች። አባቷ ከክፍለ ሀገር ስለተመለሱ ወደ ቤቷ እንደምወስዳት ነበር ለእናቴ ነገርኳት። በለቅሶ ቀረሽ ስንብት ተቃቅፈው ሲሰነባበቱ ምን ያህል ተዋደው እንደነበር ተረዳው። አደራ ጠይቂን፣ አደራ የኔ ልጅ፣ እመቤቴ ካንቺ ጋር ትሆን። የማሆይና የእናቴ ምርቃት ነበር። በእውነት እመጣለሁ፣ እጠይቃችኋለሁ፣ እግዚአብሔር ይስጥልኝ ብላ ተያይዘን ወጣን። ከምሽቱ 1 ሰዓት ሳይሞላ ነበር ታክሲ ይዘን ወደ መናኸሪያ የተጓዝነው። ስንደርስ ለቀጠሯ 3-4 ደቂቃ ብቻ ነበር የቀራት። ከአውቶቡስ ተራው ጫፍ ላይ ወርደን አስፋልቱን ተሻግረን ትንሽ እንደሄድ መለያየት ነበረብን። ምክንያቱም የቀጠሯ ቦታ ስለደረሰች የምታገኘውን ሰው ማየት የለብኝም። ለመሰነባበትና ያስኩላትን ፌስታል ለመስጠት ቆም እንዳል ከፊት ለፊታችን አንድ ጠይም ያለ ቀጭንና በጣም ረጅም ሰው አየት አደረገንና አልፎን ሄደ። በዚያው ቅጽበት የጣቢያው ፖሊስ ነው፣ ያውቀኛል፣ ያውቀኛል ብላ ፍጥነቷን ጨምራ ወደፊት አፈተለቀች። ግራ ገብቶኝ ወደ ኋላ ዞሬ ስመለከት እንዳለችውም ሰውየው ቆሞ ያያታል። ተመልሼ ወደ እሷ ስዞር በፍጥነት ስለሄደች ርቃለች። አካባቢው ብዙ ሰው የሚሄድበት ስለነበር ከዓይኔ ከመጥፋቷ በፊት ተከተልኳት። ወደ 7ኛ ከሚወስደው አስፋልት በፊት በስተግራ በነበረ ቀጭን መንገድ በሩጫ ነጎደች። እኔም ተከትያት ከነፍኩ። ብዙም ሳንርቅ ሰውየው ይከተለን እንደሆን ለማወቅ ዞር ስል እየሮጠ ሲመጣ አየሁት። በጣም ረጅም ስለነበር ለመለየት አልተቸገርኩም። አይናለም የማምለጫ ጊዜ እንድታገኝ የሆነ እንቅፋት ለመፍጠር ቆም አልኩ። መቆሜን ሲያይ ወደ እኔ አቅጣጫ በማለም ሽጉጥ ሲያነጣጠር አየሁት። ያስኩትን ፌስታል እንደ ወንጭፍ አሽከርክሬ ወደ እሱ አቅጣጫ ወረወርኩ። እሱ ግን ምንም አልመሰለው። ተኩሶ ለመምታት አልተመቸውም እንጂ ያደርገው ነበር። ይህን ጊዜ ፊቴና ዙሬ ሩጫዬን ቀጠልኩ። በርካታ እግረኞች ቢኖሩም የምሮጠው አይናለም በሮጠችበት አቅጣጫ ነበር። ግን ከዓይኔ ተሰውራለች። ብዙ ሳልሄድ ሌላ መስቀለኛ መንገድ አገኘው። ወዴት እንደሄደች መለየት አልቻልኩም። እግሬ በወሰደኝ በአንደኛው አቅጣጫ ታጠፍ፣ የለችም። ጥቂት ከሮጥኩ በኋላ ሌላ ኩርባ አግኝቼ በዓይኔ እየፈለግኳት በዚያው አቅጣጫ ነጎድኩ። መንገደኞች ሌባ ሳልመስላቸው አልቀረም። ሁሉም ሰው መንገድ ስለሚለቅልኝ ብቻዬ አልተገታም። የተወሰነ ደቂቃ ያህል ከሮጥኩ በኋላ በተለያየ መንገድ እንደሄድን ሲገባኝ ረጋብዬ አካባቢዬን ቃኘው። አንድ የሴትኛ ዳሪ ቤት ሳይ ዘው ብዬ ገባው። ለስላሳ ጠይቃት የለም አለችኝ። ካቲካላ ብቻ ነው ያለው ስላለችኝ እሱን ሰጣኝ። ተመልሳ ቁጭ እንኳን ሳትል ሳልጠጣለ ከፍዬ ወጣው። ምን እያደረግኩ እንደሆነ አልገባኝም። ድንጋጤ፣ ንዴት፣ ሽንፈትና እልህ ጉሮሮዬን አንቆታል። ወደ መጣሁበት አቅጣጫ በፍጥነት ተመለስኩ። መንገዱ ብሄድ ብሄድ አላልቅ ስላለኝ ብዙ መሮጤን አወቅኩ። በመጨረሻ ኢላማውን የሳተውን ፌስታል የወረወርኩበት ቦታ ደረስኩ። ካልተሳሳት ፌስታል ውስጥ ሱሪ፣ ሹራብ፣ ፋዝሊንና ማበጠሪያ ነበረበት። አካባቢውን ስቃኝ ላስቲኩም ሆነ አንድም ዕቃ አልነበረም። እንደገና አይናለም ሄዳበታለች ብዬ የገመትኩትን የቀኝ መታጠፊያ አቅጣጫ ተከትዬ ሄድኩ። እግሬ የመራኝን ኩርባ እያያዝኩ ፍለጋዬን ቀጠል። የአይናለምንም ሆነ የፖሊሱን ዱካ ማግኘት አልቻልኩም። በስማ መጨረሻ እንዴት ሆነ? አእምሮዬ ማሰብ ያቆመ መሰለኝ። ሰውነቴ ይንቀጠቀጣል። ምላሴን እስኪያመኝ ድረስ አፌ ተጣብቋል። በመጨረሻ ፖሊሱ ያገኘን ቦታ ደረስኩ። ለምን እንደሆነ አላውቅም ወደ መጣሁበት የተመለስኩት። እንደገና ተመልሼ ወደ ሰባተኛ የሚወስደውን መንገድ ተከትዬ ወደ ታች ወረድኩ። ከምሽቱ 2 ሰዓት በኋላ ሁሉ እዚያው አካባቢ ወዲያ ወዲህ ስል ቆየው። ዙሮብኛል መሰል። በመጨረሻ ተስፋ ቆረጥኩ። በጣም ቀስ እያልኩ መርካቶን ለቅቄ ወደ ተክለ ሃይማኖት አቅጣጫ ተጓዝኩ። በጥቁር አንበሳ ሆስፒታል ቁልቁል ወርጄ ወደ መስቀል አደባባይ አቀናው። ፍጹም ደንዝዣለሁ። አእምሮዬ ምንም ነገር አያስብም። እግሮቼ የሚራመዱት እኔ እንደፈለግኩት ሳይሆን እነሱ እንደተመቻቸው ነበር። አስፋልት ሳቋርጥ መኪና መኖር አለመኖሩን ለማረጋገጥ ግራ ቀኝ ማየቴ ትዝ አይለኝም። ቤት ስደርስ ሁሉም ተኝተዋል። የተቀመጠልኝን እራቴን ሳልበላ በመከራ ጫማዬን ብቻ አውልቄ ከነ ልብሴ በደረቴ ተኛው። እኩለ ሌሊት ካለፈ በኋላ ቀስ በቀስ አእምሮዬ መስራት ጀመረ። ነገን አፈቀችኝ። ቀጥሎም ነገን ጠላሁት። አይናለም አምልጣ ይሆን? ይዟት ይሆን? በዚህ ሰዓት የት ትሆን? ከተያዘች ምንድን ነው? ጭንቅላቴ በራሴ ጥያቄ ሊፈነዳ ደረሰ። አካሌ ደክሟል። ያን ቀን ሙሉ ቀን በእግሬ ብዙ ቦታ ሄጃለሁ። ከአይናለም ጋር ከተለያየን በኋላ ከአውቶቡስ ተራ እስከ ሰፈሬ ድረስ በእግሬ ነው የመጣሁት። በዚህ ሁሉ ድካም እንቅልፍ ሊወስደኝ አልቻለም። ንጋት ላይ ተነስቼ በቧንቧ ስር ጸጉሬን ታጠብኩ። እስከ 12 ሰዓት ተኩል ድረስ ውጪ ቁጭ ብዬ ሲጋራዬን ሳጨስ ቆየው። በጠዋት ጫማዬን አድርጌ እስጢፋኖስ ቤተክርስቲያን ሄድኩ። ጀርባዬን ለቤተክርስቲያኑ በመስጠት አብዮት አደባባይን እየተመለከትኩ እስከ 2 ሰዓት ድረስ ቆየው። ረሃብ ስለተሰማኝ ሻይ ቤት ሄጄ አንድ ፓስቴና ሻይ ቀምሼ ወደ ቀጠሮዬ ሄድኩ። የነበሩኝን 2 ቀጠሮዎች እንደ ነገሩ ጨርሻለሁ። ጸሐፊን ሳገኘው የሁኔታዬ መለዋወጥ አስደንግጦት ምን እንደሆንኩ ጠየቀኝ። የሆነውን ሁሉ በዝርዝር ነገርኩት። ለእሷ ጉዳይ ኮል የተቀባበልነውን ልጅ የማገኘው ከአንድ ቀን በኋላ ስለሆነ መያዝ አለመያዟን እንዴት ማረጋገጥ እንደሚቻል ጠየቅኩት። 2ኛ ፖሊስ ጣቢያ አካባቢ ማጣራት በቀላሉ እንደሚቻል ነግሮኝ ከሰዓት በኋላ ቀጠሮ ይዘን ተለያየን። ረሃብና ድካም ቢሰማኝም ወደ ቤቴ አልሄድኩም። ምሳዬን ሳልበላ ከቡና ቤት እየዞርኩ ቡና ስጠጣ ዋልኩ። ከሰዓት ረፋዱ ላይ ቁርጤን አወቅኩት። አይናለም ተይዛለች። ሁለተኛ ፖሊስ ጣቢያ ፖሊሶች ፍሽታ ላይ እንደነበሩ ገና ከተዋቱ ጻፊ ከመጣራቱ በፊት በአካባቢው ነዋሪ የነበሩ የኛ ባላት አውቀው ነበር። ጉዴን ሲነግረኝ በሁለትጅ ራሴን ይዤ ደርቄ ቀረው። ከየት እንደመጣ የማላውቀው የጥፋተኝነት ስሜት ውስጤን አነደደው። ሽጉጥ ሳይ በመሮጤ እንዳጋለጥኳት ገመትኩ። በርግጥም ሁለት ነበር። ፖሊሱን ለመጋፈጥ በመሞከር ኖሮ በቂ ጊዜ አግኝታ ከአካባቢው መራቅ ትችል ነበር። ወደ ፖሊሱ አቅጣጫ የወረወርኩት ፌስታልም የፍርሃት ነበር። እናም ኢላማውን አልመታም። ፖሊሱ ሩጫውን ሳይገታ የኔንም የፍርሃት ጥቃት ከምንም ሳይቆጥር ካይኑ እይታ ሳትርቅ አሳዶ ነው የያዛት። አይናለም ያደረገችው ነጠላ ጫማ ስለሆነ እንደፈለገች ሊያስሮጣት አልቻለም እንጂ አይደርስባትም ነበር። ያማለያ ያችን ከእስር ቤት ያመለጠች ጀግና ትርጉም ያለው እርዳታ ሳላደርግላት ተመልሳ እንድትታሰር አደረግኳት። እስከዛሬም ፍጥፈቱ አልለቀቀኝም። ፖሊሱ እዚያ አካባቢ ምን ይሰራ ነበር? ስለ ኮዱ ደህንነቶች ቀድሞ አውቀው ነበር ማለት ነው? በኋላ እንደተጣራው ያ ፖሊስ መርካቶ አውቶቡስ ተራ አካባቢ የነበረው በአጋጣሚ ነው። ሁለተኛ ፖሊስ ጣቢያ የሚሰራ ተራ ፖሊስ ነበር። የአይናለም መርማሪም አልነበረም። የሴት እስረኞች ቁጥር ትንሽ ስለነበረ ጣቢያው ውስጥ የነበሩ ፖሊሶች ሁሉንም ሴት እስረኞች በመልክ ያውቋቸዋል። በተለይ እሷንና ጥቂት የፖለቲካ እስረኞች ለመለየት ቀላል ነበር። ያለመታደል ሆኖ ሰኔና ሰኞ እንዲሉ እነዚያ ክፎች እድለኞች ሆነው ብዙ ሳይደክሙ ያችን የመሰለች ልጅ መልሰው እጃቸው አስገቧል። ጸሐፊ በቤት እንዳላድር የድርጅቱን ዕቃዎች ከቤቴ እንዳወጣ ከአካባቢውም ዞር እንድል ትዕዛዝ መሰል ማሳሰቢያ ሰጠኝ። የት እንደከረመች ሊጠይቋት ስለሚችሉ በስቃይ ብዛት ልትናገር ትችላለች። አሁኑኑ ቤትህን አጽዳ፣ ዛሬውኑ ሌላ ቦታ ሂድ አለኝ። ራሴን በማነቃነቅ እሺ ብየው ተለያየን። ማስጠንቀቂያው ትክክል ነው። አእምሮዬ ማሰብ ስላቆመ እንጂ እኔም ጥንቃቄው አይጠፋኝም። ተመሳሳይ ማስጠንቀቂያም እኔ ራሴ ለሌሎች አባላት በተደጋጋሚ ሰጥቻለሁ። የማጥርበት ቤት አላጣም። የአባቴ ቤት አለ፣ ስታዲየም ጓደኛዬ መሐመድ አለ፣ ካዛንችስ ያክስቴ ልጅ ጋሽ ብርሃኑ አለ። ሶስቱም ጋር አልፎ አልፎ ስለማድር መሄድ እችል ነበር፣ ግን የትም አልሄድኩም። የአይናለምን መርዶ ከሰማው በኋላ የሄድኩት እዛው የማልጸልይበት እስጢፋኖስ ቤተ ክርስቲያን ነበር። ብቻዬን ማሰር ስፈልግ ራኤልና እስጢፋኖስ ይመቹኛል። እስጢፋኖስ ቅጥር ግቢ ገብቼ ጥግ ላይ ቁጭ አልኩና እስኪበቃኝ አለቀስኩ። ማንኛውም አማኝ እንደሚያደርገው ስገባ የቤተ ክርስቲያኑን በር ተሳልሜያለሁ። ሆኖም አንድ ቃል እንኳ ጸሎት አላደረግኩም። አይናለምን ባለማዳኑም እግዚአብሔርን አልወቀስኩም። በዚያ ዘመን እንደ ማንኛውም ሰው በተለምዶ እግዚአብሔር ያውቃል ካፌ አይጠፋም። ሆኖም ችግሬን እንዲፈታልኝ ለአምላክ ጸልዬ አላውቅም። ደስ የሚል ነገር ሲያጋጥመኝም አመስግኜው አላውቅም። ቤተ ክርስቲያኑ ጭር ብሎ ስለነበር ከሩቅ ያዩኝ አንድ ቄስ መጥተው አጠገቤ ቁጭ አሉና አጽናንተው ለቅሶዬን አስቆሙኝ። ወንድ ልጅ አያለቅስም፣ ካለቀሰም በሆዱ ነው ብለው ተቆጡኝ። ቤተ ክርስቲያን መጥቼ ማልቀሴና እግዚአብሔርን መለመኔን በጣም አድንቀው የችግሬን ምክንያት ጠየቁኝ። ታናሽ እህቴ ሞታ ነው አልኳቸው። በስመ አብ ወልድ፣ ምን ሆና አሉኝ። በእውነትም በጣም ደንግጠው ነበር። ደርግ ገደላት ብዬ ሌላ ቃል ሳልጨምር ደርቀው እንደቀሩ ትቻቸው ቤተክርስቲያኑን ለቅቄ ወጣው። ቄሱ አረጋግተውኛል፣ ለቅሶዬንም አስቁመውኛል። ከቤተክርስቲያን ከወጣው በኋላ በቀጥታ ወደ ቤቴ ነው የሄድኩት። ለምን እንደሆነ ሳላውቀው ሰውነቴን ቀለለኝ። በአግባቡ ማሰብ ጀመርኩ። ረሃብ፣ ድካምና እንቅልፍ ግን እየተፈታተኑኝ ነበር። በጊዜ ቤት ስገባ እናቴ ሁል ጊዜ እንደምትቀልደው ጓደኞች አባረሩ እንዴ አለችኝ። የጨነገፈ ፈገግታ አሳይቻት ገላዬን ታጥቤ ራሴን በደንብ በላሁና ወደ መኝታ ሄድኩ። በጊዜም ተኛው። አንዴም ሳልነቃ ጠዋት ረፋዱ ላይ ነቃው። ለ11 ወይም ለ12 ሰዓት ያህል ሳልተኛ አልቀረውም። ከበላይ የተመከርኩትን ስራ ላይ አላዋልኩትም። የተመከርኩትን ላለመፈጸም እልህ የገባው ይመስል ከዚያ ቀን በኋላ አንድም ቀን ውጪ አላደርኩም፣ እቃም አላሸሸው። ምን እንደምናገር ምን እንደምጠይቀው ጠፍቶኝ ዝም ብዬ አዳምጠዋለሁ። የትንሣኤን ገለጻ ተከትዬ አይና ለምን ሳልኳት። የመርካቶ መናኸሪያ ወለል ብሎ ታየኝ። የትንሣኤ እንባ በግራና በቀኝ ኮለል ብለው ሲወርዱ አየሁ። ምንም አላልኩትም። ታሪኩንም እንዲቀጥልልኝ አልጠየቅኩትም። ትንሽ ቆይቶ በራሱ ሰዓት የአይና ለምን ፍጻሜ ነገረኝ። ከብዙ ጊዜ በኋላ አይና ለም ወደ ወህኒ ቤት መወሰዷን ስሰማ ልጠይቃት ሄድኩ። የሴቶች መጠየቂያ ስፍራ ስደርስ በርካታ ሰው አጥሩን ተደግፎ እስረኞቹን ያጫውታል። ራቅ ብዬ አይኔን ሳማትር አንዲት ሴት እስረኛ ወደ እኔ አቅጣጫ እጇን ስታወዛውዛየው። ትኩር ብዬ ሳያት አይና ለም ነች። ቤተሰቦቿን እያነጋገረች ቢሆንም እኔ ሳላያት አጥሩን ከመጠጋቴ በፊት አይታኛለች። ፈገግታዋ ልዩ ነበር። እኛ ቤት በነበረችበት ጊዜ በፍጹም ያላየሁት አይነት ፈገግታ። እኔን በማየቷ የተሰማትን ደስታ ከፊቷ ለማንበብ የስነ ልቦና ተመራማሪ መሆን አላስፈለገኝም። መናገር እያቃታት ወደ አጥሩ እንድጠጋ እየደጋገመች ታመለክተኛለች። ሁለት ሴቶችና አንድ ወንድ አጥሩን ተደግፈው ያጫውቷት ስለነበር ቦታ ለቀው ወደፊት አስጠጉኝ። መጨባበጥ አይቻል፣ መተቃቀፍ አይቻል። በአጥር ተለያይተን የሌሎችን ትኩረት እስክንስብ ድረስ እንዴነሽ እንዴነ በመባባል ተጫጫ። የቤተሰቦችን ደህንነት እስኪሰለቸኝ ደጋግማ ጠየቀችኝ። እንባዋ በግራና በቀኝ መውረድ ሲጀምር አጠገቤ የነበረችው የእሷ ጠያቂ ተቆጣቻል። አጥሩ መሃል የቆመችው ሴት ፖሊስ ደግሞ አስጣ ታየኛለች። ፍቅረኛ ነች ብላ ልትጠይቀኝ የፈለገች ይመስላል። የፈለግነውን ርዕስ አንስተን ለመጫወት ቀዳዳና ፋታ አልሰጠችንም። የሚበቃንን ያህል ስለ ደህንነታችን ካወራን በኋላ አይናለም ጠና ላለችው ሴት ያ የነገርኩሽ ልጅ ነው አለቻት። ከሴትየዋ ጋር ሰላምታ ስንለዋወጥ እንባዋ ስለመጣ ውስጤ መረበሽ ጀመረ። ከዚያ በኋላ መቆየት አልቻልኩም። በቅርቡ መጥቼ እንደምጠይቃት ቃል ገብቼ ተሰናበትኳት። ቃሌን ጠብቄ ደግሜ ሳልጠይቃት እኔም ተያዝኩ። ከዚያም በጣም ቆይቶ ከርቸሌ ታስሬ ስገባ አይናለም መገደሏን ሰማሁ። ነፍስሽን በገነት ያርግልን እህቴ፣ መቼም መቼም ቢሆን አረሳሽ። የዚህን ያልታደለ ትውልድ ታሪክ መስማት ያጓጓል፣ ሆኖም ብርታት ይጠይቃል። ይህ አባ ልጆች ታሪክ ተነግሮ እንደማያልቅ መገመት አያስቸግርም። በእቅዴ መሰረት ልጠይቀው የነበረው ሌላ ርዕስ ነበር። ሆኖም የአይናለም ታሪክ ርዝማኔና የታሪኩ ቅስም ሰባሪነት ከዚያ በላይ ሊያስኬደኝ አልቻለም። እዚያ ላይ ማቆም እንዳለብኝ ስለገባኝ ትንሣኤን በዛው ለመሸኘት ይዤው ወጣሁ። በመክስቱ ተገናኘን። ከዚያው ጋር በተያዘ ያፓ ሳይሆኑ ያፓ ተብለው ስለተገደሉ ልጆች የሚያውቀው ካለ እንዲነግረኝ ጠየቅኩት። ትንሽ አስቦ ብዙ አሉ ግን እጅግ በጣም ስለሚያሳዝኑኝ ስለበቀለና ስለስለሺ ልንገርህ አለኝ። በቀለ ከበቀለ ጋር ያንተ ከፍተኛ ልጆች ነን። ከሌላ ቀበሌ የመጣ እኛ ሰፈር ይውል ስለነበር አቀዋለሁ። ጥሩ ሰላምታኛዬ ቢሆንም ጓደኞች ግን አልነበርንም። በ1969 ዓመተ ምህረት አጋማሽ በኋላ በአንድ ክፉ ቀን የቤተሰቦቹ ቤት በወታደሮች ይወረራል። በአጋጣሚ እቤት አልነበረም አሉ። እቤት ውስጥ የተገኘው ሰው ሁሉ በቀለን ውለዱ ይባላል። አላየነውም፣ የት እንደሄደ አናውቅም አሉ። በደርግ ሕግ የልጁን ዕዳ ቤተሰብ እንዲከፍል ግድ ስለሆነ በሱ ምትክ አባቱን አስረው ይሄዳሉ። ያን ቀን በቀለ ቤቱ ገብቶ እንደነበር የአባቱን መታሰር መስማቱንና እሳቸውን ፍለጋ ከቤት መውጣቱን ሰማው። በእኛ ሪጅን ክልል ብዙ ጊዜ ስለማገኘው የኛ ባል ነው የሚል ጥርጣሬ ነበረኝ። የተወሰኑ ልጆችን ስጠይቅ በአባልነት እናውቀዋለን የሚል ሰው አላገኘውም። የማውቀው ሰው ስለነበር ያለም አጋነን በየቀኑ ትዝ ይለኝ ነበር። በመጨረሻ በቀለ እጁን ሰጠ ሲባል ሰማሁ። በዚያም የኛ ባል አለመሆኑ ሙሉ በሙሉ ተረጋገጠ። የኛ ባል ቢሆን እጅ አይሰጥም። በቄ የሚያሳዝን ልጅ ነው። የታሰረው ኢህአፓ ሳይሆን ነፍ ተብሎ ነው። እጁንም የሰጠው ለዚህ ነበር። እኔ ኢህአፓ አይደለሁም፣ አባቴን ልቀቁ፣ እኔ መጥቼላችኋለሁ ብሎ ለማዕከላዊ ምርመራ በገዛ ፈቃዱ ሄዶ እጁን ሰጠ። የበቀለን ጉዳይ ያነሳውልህ የብዙ ንጹሃን ዜጎችን ሁኔታ ይወክላል በሚል ብቻ ነው። በርካቶች በዚህ ሁኔታ አንሳራቸውን አይተዋል፣ ለሞትም ተዳርገዋል። እሺ፣ መጨረሻው እንዴት ሆነ? የዋሁና ንጹህ በቀለ ያየው አሳር ተነግሮ አያልቅም። በማዕከላዊ እስር ቤት ተቀጠቀጠ። የማውቀው ነገር የለም ቢልም የኢህአፓ ዲሲፕሊን ነው በማለት ሊራሩለትም ሆነ ሊምሩት አልፈለጉም። እንዲያውም አባቱ ሊመሰክሩበት ይችላሉ በማለት እሳቸውንም ስለ ልጆ የሚያውቁትን ይንገሩን በማለት በድብደባ የምድር ፍዳቸውን አሳዩአቸው። ሁለቱንም አንድ ላይ አድርገው በአሰቃቂ ሁኔታ ገረፏቸው። ከወራት በኋላ አባትየው ለበሽታ ተዳርገው ተፈቱ። በጥቂት ሳምንት ውስጥ ሞቱ። በዲሲፕሊን የፈረጠመ የኢህአፓ ኮማንዶ ነው ብሎ የማዕከላዊ መርማሪ 50 አለቃ ተሾመ ሞት አስፈርዶበት ከሌሎች የእኛ አባላት ጋር እንዲረሸን አስወሰደው። ቤተሰቦቹ ባያውቁኝም በቤታቸው ሄጄ ለቅሶ ደረስኩ። ከብዙ ዓመት በኋላ ደርግ ከመውደቁ በፊትና እኔም ከእስር ቤት ተፈትቼ አንድ ለማመን የሚያስቸግር ተአምር ተከሰተ። በቀለ ወደ ቤቱ መጣ። ለካስ ከሌሎች 40 አካባቢ ወጣቶች ጋር ሊረሸኑ ሲወሰዱ ከጥቂት ልጆች ጋር ከመኪናው ላይ ዘሎ አምልጧል። ቤተሰቦቹ ለቅሶ የተቀመጡት መንግስት ሞቷል ብሎ እንዲያምን ነበር። ገዳዮቹ በመኪና ላይ ያመለጡ ልጆች እንዳሉ ቢያውቁም እነማን እንደሆኑ አያውቁም። ልጆቹን ያስመለጠው ምናልባት ያደፈጠ የኢህአፓ ጦር ነው በማለት በድንጋጤ ቀሪዎቹን በፍጥነት ከረሸኑ በኋላ በግሬደር አፈር አልብሰዋቸው ከአካባቢው ራቅ ብለው ቆዩ። ከብዙ ዓመት በኋላ ያውም ደርግ እያለ እንዴት ተመልሶ መጣ? በቀለ ከተደበቀበት የተመለሰው ልትረሽኑኝ የፈለጋችሁት በስህተት ነበር፣ ኢህአፓም አልነበርኩም ብሎ ለደርግ እጁን ለመስጠት ነው። ትቀልዳለህ? ለመሆኑ የት ነበር የከረመው? የምን ቀልድ? እውነቴን ነው። ገጠር ነበር የኖረው። አግብቶ لجول ولدو نبر الجنسات بلو ياسامنو عند زمدونو عالو بزوج درقن عاقوتم لزينو اندي عينت الجنسات سيتات يميتاروس امان يوم بكالان الجلسات كمتا وعلا راسو فلقوي باكال اميتشو عالو عبران مسابلتن بناتاتتن بزو تجعوتنان تجعوتاتشن معال أنين مانيات يفل لقبت ولست مكنياتوش اندهونو قبين إما جمّرهو كالسوغار سلام اللي تطلجوك يمّوكو نقر كالل أنت نقرو فلقو نبار سماتشون إيّتكاسة يتنعي اللوس إيّال دقاق موت إيّكي منم من دمّالاوك نقر كوت أعلام من إيّم سلادر جتاتشن أسرار سلام ماوك مالفرر كوباتم بس بيت አዲስ አበባ ውስጥ ያለ ይሃባ ሁሉ በስም ጭምር ይተዋወቃል። በማል የጓደኛዬ ያባይነን ስም ተቀበለኝ። አባይነ የሚባል የወሎ ሰፈር ልጅ እንዴት አስተዋውቀው? አለኝ። እናስ ስለው ከሱ ጋር አብሮ እንደነበርና እንደተገደለ ነገረኝ። አባይነ እንደሞታውቃለሁ። ሊያወራልኝ የፈለገው ስለ አባይነ የስቃይ አማማት ነው። ያንን ደግሞ መስማት አልፈልግም ስለዚህ ያስቆንኩት የገዛ ጓደኛዬን የሰቆቃ አማማት የምሰማበት አቅም የለኝም አባይነ ከበቀለ ጋር ታስሮ እንደነበር አላውቅም ነበር በቀለ በዚያን ቀን ስለተረሸኑ ልጆች ማንነት ሳልጠይቀው ነው የነገረኝ አብረው ስለማለጡትና ስለማላውቃቸው ልጆች በስም እየተከሰ ነገረኝ የናንተ ልጆች ጎበዞች ነበሩ ያባያችን ፋል ይያሉ ነው የሞቱት ይያለ አወራኝ ያ ሁሉ ወጣ ሲረሽን እንዳየነገረኝ ከዚያም ልጦ ያን ሁሉ አመት የት እንደነበር ሳልጠይቀው አጫወተኝ እሱ ሲያወራ ማይኔን ካይኑ ላይ ሳልነቅል ነበር የማየው የምታይ ለሱም ሳይገርመው አይቀርም ምናልባት መቃብር ፈንቅሎ የወጣ ሰው ሌሎችን ዲዳ የማድረግ አቅም ይኖረው ይሆን አላውቅም ስለያባነቴ ቀድሞ ሰምቶ ስለነበር መሰለኝ ያን ሁሉ አጫወተኝ ከሌሎች አባዎች እኔን ለምን እንደመረጠኝ ግን አላውቅም ሌላው እኔን ማግኘት የፈለገበት ምክንያት ይሃፋ ዓለም ሆኑን ማስመስከር የሚችለው እንዴት እንደሆነ እንደማከረው ነበር በሱነት እንደገና እጁን ቢሰጥም መንግስት አላመነውም ይሃፋን ብሎ ይጠረጥረዋል ስለዚህ ይሄን የመንግስት ጥርጣሬ እንዴት አርጎ ማጥፋት እንደሚችል የኔን ምክር ፈልጓል አንድ ይሃፋ የሌላውን ይሃፋ መሆን መመስከር ይችላል ያውም አብሮት ከሰራ ብቻ እዚያውጭ ግን አንድን ሰው ይሃፓ አይደለም ብሎ ማረጋገጥ እንደማይቻል አስተራራችንን በመግለጽ ላስረዳው ሞከርኩ መርማሪዎች የሚቀበሉት ከሆነ በሚኖርበት ቀበሌ ታስረው የተፈቱ ልጆችን ፋይል እንዲያዩና ስሙ እዚያ ውስጥ አለመኖሩን እንዲያረጋግጡለት እንዲጠይቃቸው ተቆምኩት በቀለ ይኖርባቸው የነበሩ ሁለት ቀበሌዎች ውስጥ ስሙ እንደሌለ ተጠይቆ መረጋገጡን ነገረኝ ታዲያ ምን እንደሚፈልጉስ ጠይቀው ምንም እንዳልገባው ከአካባቢው እንዳይርቅ መታዘዙንና ባይነ ቁራኛ እንደሚጠብቁት ነገረኝ በቀደ ያልገባው ነገር አለ አስገዳዮቹ እናም ሳለቃ ስህተታቸውን ማመን አልፈለጉም ስለዚህ ወሬው ከመዛመቱ በፊት በቀለን ምክንያት ፈልገው እንደገና ሊገሉት ፈልገዋል እሱ ግን ይሃባ ለመሆኑን ማስመስከርና እነሱን ማሳመን ነበር የሚፈልገው በእውነት ከሆነ እሱን ለመርዳት ማንኛውንም ነገር አደርግ ነበር ሆኖም ምን እንደማደርግለት ግራ ገባኝ እንደ መፍትሄም የእኛ ባል አለመሆኑን የሚኖርበት ቀበሌ የነበሩ የይሃባ ልጆች ሊመሰክሩልህ ይችላሉ አልኩት አንድ ሁለቱን በስም ጠቁሜ ደጋግሜ ነገርኩት እምቢ ካሉት እኔም ላነጋግራቸው ፈቃደኛ እንደሆንኩ ነገርኩት በደስታ ፈነደቀ ደስታውን እንዳልበረዘበት እንጂ ፈንደቃው አላስደሰተኝም በእኔ ግምት የማዕከላዊ መርማሪዎች በቀለ ይሐጣ እንደሆነና ሊሆንም እንደማይችል ቀድመው አውቀዋል። በቀለ ግን ምን እንደፈለጉ አልገባው። እኔም ያልተረጋገጠውን ግምቴን ነግሬ ለረብሸው አልፈለኩም። በመጨረሻ አንድ ጥያቄ ጠየቅኩት። ለምን እንደገና እጁን እንደፈጠረ? አሁን ሁሉም ነገር አልፏል። ይሐጣም ጠፍቷል። ታስረው የተፈቱ ይሐጣዎች እነሱ አባላ ለመሆኔን ይመሰክሩልኛል። ተደብቄ እየተሳቀኩ መኖር አልፈለኩም። ነፃ ሰው ሆኜ መኖር ፈልጋለሁ ብዬ ነው አለኝ። አተኩሪ ከመሄድ ውጭ መልስ አልሰጠሁትም። ይሐጣ የአባላቱን የስም ዝርዝር በትልቅ ፋይል ጽፎ ያስቀመጠ መስሎታል። የዋህነቱ አሳዘነኝ። የደርግን ጭካኔና ክፋት ለሱ መንገር ልጅ ለእናቷ ምጥ አስተማሪ ስለሚሆንብኝ አልሞከርኩትም። ምን አይነት መካሪ እንደሳሳተው ማወቅ ፈልጊያለሁ። ማን ነው ልለው ደጋግሜ አስቤ ተውኩት። የማውቀው ሰው ከሆነ እንዳልጠራው ፈርቼ ነው። ለማንኛውም የነገርኩትን ዘዴ ስራ ላይ ማዋሉን ተመልሶ መጥቶ ይነግረኛል ብዬ ስጠብቅ ለካ ማዕከላዊ ወስደው አስረውታል። ያ ንጹህ፣ ያ ምስኪን፣ ያ የዋህ ንጹህነቱ እየታወቀ ደርግ ሲወድቅ ነው የተፈታው። ምንድነው የምትነግረኝ? ምን አይነት ግፍ ነው? በቄ ማዕከላዊ እስር ቤት የነበረውን የሰቆቃ ሚስጥር ያውቃል። ይሐጣ ስላልነበረም በግልጽነት ሊመሰክር ይችላል። ክርስቲያኑ በፊት ከመኪና ዘሎ ቢያመልጥም የጅምላውን ግድያ ከተደበቀበት ቦታ ሆኖ አይቷል። ይህ ሚስጥር ደርግ በስልጣን ላይ ኖረም አልኖረ መውጣት የለበትም። በቀለ ይህን ጉድ ይዞ ህብረተሰቡ መሃል መኖር የለበትም። እናም እንደገና መታሰር ያለበለዚያም መገደል ነበረበት። ደግነቱ እነዚያ ክፎች ብዙ ሳይቆዩ ወደቁ፣ እሱም ተፈታ። ያልገደሉትም ቀን ሲጠብቁ መሰለኝ። ለማንኛውም እንዲደበቅ የፈለጉትን ታሪክ በቄ ለህዝብ አሰማው። በጣም የሚያሳዝን ልጅ ነው። ያ ድጋሚ እስርና መከራ አልበቃ ብሎ ብዙም ሳይቆይ በድንገት ታሞ ባጭር ተቀጨ። የሆኑ ሰዎች መርዝ ሰጥተውት ነው ይባላል። ነፍስ በሰላም ትረፍ በቄ። ሳንነጋገር ደቂቃዎች አለፉ። ሁለታችንም በሐሳብ ተውጠን ነበር። ያንዳንድ ሰው ዕጣ ፈንታ ይገርማል። አምላክ ሰዎችን ለስቃይ ብቻ ለምን ወደዚህ ምድር እንደሚያመጣቸው የሚያውቅ ይኖር ይሆን አልኩ ለራሴ። ስለሺ በል ስለ አንድ የሰፈሬ ልጅ ላውራህና ለዛሬው ይብቃ። እኔ ታስሬ ብዙ ሳይቆይ ነፃ እርምጃ በሚባለው የደመ ነፍስ ግድያ የሰፈሬን ልጅ የጓደኛዬ ታላቅ ወንድም ስለ ሺሸቴን የቀበሌ 18 አብዮት ጠባቂዎች ገደሉት። ሟቹ ስለ ሺ ይህ አባባል አልነበረም። ምናልባት የእኛን ጋዜጣ አንብቦ ሊሆን ይችላል። ያንንም እርግጠኛ አይደለውም። ከዚህ ውጭ ግን የኛ ባል እንዳልነበረ እስር ቤትም ሆነ ከተፈታም በኋላ ሁሉም የኛ ልጆች ነግረውኛል። አንድም ሰው የኛ ባል ነው ያለ የለም። ስለሺ ብሩህ ጭንቅላት የነበረው የአየር መንገድ ሰራተኛ ነበር። ጭምትና ተወዳጅ ልጅ ነበር። እማማ አይኔነሽ የእናቴ የቅርብ ወዳጅ ልጃቸው ከሞተበት ቦታ ላይ አፈር እየዘገኑ ወደ ሰማይ እየበተኑ ፈጣሪን ፍረደኝ እያሉ ሲጠይቁ የሰፈር ሰው ሁሉ ያውቃል። ሞቱ የአካባቢውን ሕዝብ ቅስም ሰብሯል። ስለሽን መግደል ለምን እንዳስፈለጋቸው ማንም አያውቅም። የተማረ ስለነበር በመቅናት ገንዘብ አለው ብለው በመጓጓት የገደሉበትን ምክንያት እነሱና ፈጣሪ ብቻ ናቸው የሚያውቁት። የክፋታቸው ክፋት ከዋናው የቦሌ መንገድ ጀምረው ሲከተሉት ቆይተው እናቱ ቤት በራፍ አካባቢ ነበር የገደሉት። ነፍስን በገነት ያኖርልን ስለሺ። የትኛው ርዕስ ልብ እንደማይሰብር መለየት አቃተኝ። የጠየቅኩት ሁሉ ዞሮ ዞሮ ህሊና ወደሚረብሽ ድምዳሜ ነው የሚመራው። አንዴ ጀመርኩት ጉዳይ ሆኖብኝ ነው እንጂ ላቆመው ሁሉ ዳብቶኝ ነበር። አንድ ወር ያህል አመንትቼ ነው እንደገና ጨዋታችንን የቀጠልኩት።
ታሞ የህዝብን ቁስል ቆስሎ ያለፈው ያ ትውልድ ይረሳ ይሆን ከቶ? ያ ትውልድ የዚያ ዘመን እንቡጥ ብቃይ ዳረመኒ የጉምጅቦች ምሶን ወደ ሙሲሳይ ቀን በቀትር በአደባባይ ይረሳ ይሆን ጊዜ ሲነጉድ ሲሄድ ገዳይ በገዳይ ሲተካ አሮጌው ባዲስ ሞት ሲጋረድ ገዳይ በገዳይ ሲተካ አሮጌው ባዲስ ሞት ሲጋር የወላጅ አንጀት ቁስል ይሽር ይሆን? የሐዘኑ አትዝታ አይነት ሊሆን? አዲስ ቁስል ሲያስታመም በአዲስ ሐዘን ሲትከለከል ይረሳ ይሆን ያ ትውልድ? የወላድ መስ ይሽር ይሆን አልከኝ ቁስልሽ? ነጥፎ ይሆናል ክራዘንሽ? ለተቀማጭ አልዋለው ለተቀማጭ ቅርቡ ነው እውነት አለው አባባሉ ንጥሐቅ ይዟል ቃሉ እንጂማ እንዴት ብዬ ነው እምረታው? ለኔማ ሐዘኔም ቁስሌም አንድ ነው ምርቀዛ እንጂ ፈውስ ያላየው አዲስ አሮጌ የሌለው ስሩ አንድ ነው አንዱን አንዱ የማይከልለው ጊዜ ቢኖግድ የማይሽረው ስሩ አንድ ነው። እንዳዳም ዘር የዘሃረግ ሲተረተል አንዱ አንዱን ሲወልድ ሌላውም ሌላ ሲከተል የቆየ ነው የኔም ማዘን የኔም ቁስል እና ይረሳ ይሆናል ከኝ? ምን ነው ቆስቁሰህ ባትተወኝ? የምረሳበትስ አንጀት የለኝ አዋይን ካልከኝ ላዋይ የወላድ ጎኔን ስማኝ እንጂ ቆስቁሰህ አትተወኝ ካስቻለ ይልቅ ጉዴን ስማኝ። ያጥንት የስጋዬን ክፋይ የእንጭጩ ልጄን ወቅሳ ላይ ወጥቶ ቢቆይብኝ ድንገት አይችል ሆነና የእናት አንጀት ሲናት ሲታለብ ሲጎተት በጭንቀት በዛው ቅጽበት አካሉን በጥይት በታት ነው ደጅ ጣሉልኝ ዘርረው ኔት ብሎ እንደገነፈለ ሊጥ አንጎሉ ፊቱ ላይ ፈሶ አናቱ ተበረቃቅሶ አካሉ በደም ጨቂቶ ደሙ በአፈር ተለውሶ አፈር ልሶ በርኑን ባየው በጀንኩ የወላድ ማህፀኔን መረገምኩ በተተለተለው ገላ ላይ በባሮች ጭስ በበከለው በከሰለው እንደ ገመሬ ተከምሬ ሪታይን ሳልጨርሰው ጩኸቴን በወጉ ሳልጮኸው ተነሻረኝ አንጋች የልጄ ደም ተጋች መነጫጭቆ ወዲያ ጣረኝ የልጅ የልጅሽን በድን ዕዳ ተነሽ ያለኝ ክፈይ አንቺም እንዳትፈነገይ ክፋይ አለኝ አንጋች የልጄ ደም ተጋች ልጄን ለበሳሱት ለባሩዶች ግመት በመቶ ተሰልቶ ይሳቡን ከፈልኩት ቆዳ መልስ እንዲሉ በድኑን ገዛሁት መቼ በዚህ በቁሶት አረመኔ ዋንጋች ይህ የልጅ ደም ተጋች ቀይ ሽብር ይፋፋም በያለኝ ፈክሪ ግራጅሽን ሽክር ቸብሽ ወጥሪ በልጅሽ ሞች ትረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መች በቃና አይ ለሆነለት ወኔው ላቻለው ሰው ተላንኳ አንገት ለአንገት መሞትስ ያኔ ነው ግና የኔው አይነት የአስሮችና ምን ወኔ ሊኖራት ዘጠኙ እየታዩዋል ፍርሃት እንጂ ውስጧን የሚያም ዘፈዝፋል እናማ ግራጄን ወጥሬ አጓራው ቀይ ሽብር ይፋፋም አሉ ይውደም አይነት እንባዬ ከጉንጬ ሲቀዳ በጥቃ ዝም ምጸጥ ወጣለኝ አሁንም አንጋጩ ያደም ተጋጩ በድኔን አባብሼ አፈር መሬት ምሼ ከምጽት አጃብለው እንደ ጣኑ ማሙሽ ጸጥ ወጣ አድርጌ ነው ታዲያ ይህንን ነው ምረታው የቁስል ነው የሚሽረው የትዝታ ነው የሚነጥፈው ደም እኮ ሲቆይ ይከረፋል እንደ ልክፍታ ጽል ብሎ አቅሪ ያስታል ታዲያ እንዴት ይረሳል? ይረሳ ይሆናል ከኝ ምን ነው ባትቆሰቁሰኝ ቁስሌን ባትዋጥጠኝ አሁን እኔ ሙያለሁኝ አፈር አለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሶስ እንዴት ይታዘበኝ የእሱ ሥጋ ተቦዳድሶ የራሴን ሥጋ ላሳድር በበድኑ ላይ ትፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያይ ግና የነቢቷ የአስር እናት ምን ቆራጥ አንጀት ይኖራል ዘጠኞቹ ሲታዩዋል እና ይህንን ነው ምረታው የቁስል ነው የሚሽረው ይልቅ ልንገርህ ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቀዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለ17 ዓመት ቆየው የዚያን አንጋች ደም ተጋች የዚያን ትውልድ በል የዛን የጉምጅብ ጉድ በአይኔ ያሳየኝ ብዬ በጸሎት ስፋግድ ብዙ ቆየው አይ ጊዜ ተለዋዋጭ ማልዷን ስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ልጦታ አቃቢ ግፉ ወንጅሎት አንጋቹን ቀን ጨለመበት አውራው በትኖት ሲበር ከቦውዶ ጋመድ ሆኖ ሲሰበር ነፍስ ይዛው በጭንቀት ይዳክር የትውልድ ዘማት ጃልጦት አጥንት ወቅቶ ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን እሳሳየኝ አንጋቹ ንለቱ ሊቀት የቀበሮውን መንጋ እንጂ አከራረሙን ያላወቅኩት እና ይህ ቀበሮውን የትውልድ ጠበቃ ነው አቋቋሙ ትክክል ነው እያልኩትን ሳሰላስል አንድን ሳነሳ አንዱን ስትል አያ ቀበሮ ድንገት ቁፋሮ ጀምሮ ሙጃ መልስ ገዝቼ ለአፈር ያበቃሁት የአብራኬን ክፋይ እንክካይ አጥንት ፈልፍሎ አውጥቶ በእጄ እያሳቀፈኝ ሀዘኔን አድሶ ቁስሌን ነካካብኝ ዴሞክራሲ ሰምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሼ አምብ ያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቀፌ ልጄ እያልኩ ዋይ ተነሳ ሆይ አንተም ማስታወሻ አገኘ ሆይ ዋይ ተነሳ ሆይ ዋይ ልጄ ታወሰ መቅበር እንጂ መዳር አላውቅበትምና እንደ ልማዴ የልጄን እንክርካ አጥንት ዳግም ልቀብር ላሳርፈው ከኖረበት አንጋቼ አንስቼ ትጫጭር እሱም ሰው ሆነ ቀኑ ደረሰ ዋይ ልጄ ታወሰ አልኩኝ ይወጣልኝ መስሎኝ ጮኩኝ የባትማቴን ጋባረኩኝ እናም እንባዬን ጠራርጌ መቼም ልማደኛ ነኝና ልማመስ ትጀምር አፈር ግደፍ ያለኛኝ አዲስ አንጋች ይህ አፈርሻጭ መሬት በላች ግደፊ ያለ ክልልሽ አቻሪ ግደፊ ያለኝ አዲሱ አንጋች ይህ አፈርሻጭ መሬት በላች የልጄን ሬሳ አጥንቱን ፈልፍሎ ሀዘኔን ቀስቅሶ አንጀቴን አቁስሎ አልክሽ አንቢ ብሎ የእንባ መብት ሸሮኝ ያንቱን ማፈሪያ ማለፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አሳቅፎኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የት ያሳር ልጅን ሰዎች ባካችሁ አላግሱኝ እናንተ ልጅም ባይሞታችሁ አገር ሞቷል ዛሬ አገርም የላችሁ ማረፊያ አጣ አጥንት ጅቤ ጋጠ ዛሬ ነው ለእኔ ሞት የት ያድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አሳሚያት አልኩ ሙሻወረድኩ ወልዴን ታቀፌ ለአገር ያለቀስኩ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋቂውም ተው በል አትጣ የኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳይ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከእልቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረሳው ይህ ነው ትዝታው የሚነጥፍ ሐዘን መች አለፈና ደርሶ ከትዝታ የሚወገድ ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆናል ያ ትውልድ ጊዜ ሲነጉጀ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃ ያታክስለኝ የወላድ ዚቄን ሰምተሃል ልብ ካለ ህብ ብለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሐዘኔን አትጠይቀኝ መላ ካለህ አዋየኝ የፈውስ መላ ንገረኝ አሊያማ በቃ ሐዘኔን አትጠይቀኝ በቃ አትነድርከኝ በቃ
ለላ ፕሮግራማችን በዚህ ተናከካል ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን ደናምሹ